እንግዲህ አላማው ምንድነው? አሁን እኔ ቤት አራት ሰው አለን። ሶስታችን ከተከተብን አንደኛው ልጃችን ባይከተብ በሽታውን ይዞ ቢመጣ እኛ ሶስታችን ስለተከተብን ወደኛ ማስተላለፍ ስለማይችል ወይ ራሱ ያሳምመዋል በራሱ ላይ ያልቃል ማለት ነው። ወደ ሌላ ሳይተላለፍ ይሄ ነው አላማው። እንግዲህ ብዙ ሰው ከተከተበ ቫይረሱ ካንዱ ወደ አንዱ ሰው የሚሄድ አቅሙ እየቀነሰ በመጣ ቁጥር መጨረሻ ላይ ያልቃል። በቃ ቫይረሱ የሚሄድበት የሚተላለፍበት ሰው ስለማያገኝ ኢቨንቹአሊ ያልቃል ማለት ነው።
የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ የክትባት አዋቂዎች መማክርት ቡድን ለ11 ቀናት ለጊዜው ጥቅም ላይ መዋሉ እንዲቋረጥ ተደርጎ የነበረውን የጆንሰን ኤንድ ጆንሰን ክትባት ገደቡ ተነስቶ አገልግሎት ላይ እንዲውል መክሯል። አንድ ጊዜ ብቻ የሚሰጠው ክትባት በተለምዶ የመድኃኒቶችን ጠባይ የሚጠቁሙ የማስጠንቀቂያ መረጃዎች ታክለው እንዲቀርቡበት መክሯል። ብሪታንያ ሰራሹ አስትራዜኔካና ዛሬ ዳግም ጥቅም ላይ እንዲውል የተፈቀደውን የዩናይትድ ስቴትስ ጆንሰን ጆንሰን የጸረ ኮቪድ-19 ክትባቶች በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት የታለመ ቅንብር ነው። የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶቹን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉም ምክትል ሊቀመንበር ፕሮፌሰር ብስራት ኃይለመስቀል ናቸው። ፕሮፌሰር ብስራት በፕሮግራማችን ደጋግሞ የሚቀርቡ ቤተኛችን ናቸው። ባለፈው ሐሙስ ጀምር ያደረግነውን ቃለ ምልልስ ታዲያ በቀደመው ፕሮግራማችን ልባት ካደረግንበት ጥያቄ ነው የምንነሳው። ፕሮፌሰር ብስራት እነኚህ ክትባቶች ኮቪድ አገር ያጠፋ ያለበትን እየጨረሰ ያለበትን ሁኔታ ለማቆም ባስቸኳይ እንዲደርሱ በተደረገ ጥረት እጅግ ባልተለመደ ፍጥነት በሚያስገርም ስኬት የተገኙትን ይሃል እናም ከዚህ ቀደም የክትባት መድኃኒቶች ስኬታማነት ፋይዘርና ሞደርና ላይ እንደተመለከትነው አይነት 95 እና 96 በመቶ እስከሚደርስ ድረስ ያን የመሰለ ስኬት ያስመዘገቡ አሁን የተፈጠረው ሁኔታ የአውሮፓ ህብረት አገሮችን ያህል ታላላቅ ሀብታም አገሮች ሳይቀሩ አሁንም እየተራወጡ ያሉበት ሁኔታ እንዲያውም ወደ ሩሲያ ፊታቸውን የማዞር ሁኔታም እየተመለከትን ባለበት አንዳንድ የሳይንስ ሰዎች ጥቅምና ጉዳቱን ካመዛዘንን በፍጹም የሚወዳደር አይደለም እያሉ ባሉበት ነገር ግን ስጋት ተፈጥሯል። ለምንድን ነው በጣም በተለየ ሁኔታ ያሳሰበና የተለየ ትኩረት ተሰጠው? ምን ይላሉ ስለዚህ ጠቅላላ ሁኔታ?
ኮቪድ ያው አሜሪካ ሀገር ብቻ ከግማሽ ሚሊዮን ሰው በላይ ገሏል። ያው ቁጥሩ በየጊዜው ሪፖርት የሚደረገው ነው። ከ3 ሚሊዮን በላይ ሰው በዚህ በኮቪድ ምክንያት በተለያየ ቦታ ብዙ ችግር ተፈጥሯል። እነዚህ መድኃኒቶች ባጭር ጊዜ ወጡ ቢባልም ስለ ኮሮና ቫይረስ ስናቅ ከ20 አመት በላይ ነው። በተለይ በጥናት ደረጃ እንጂ ከ100 አመት በላይ ነው። ስለ ኮቪድ ከ1918 ጀምሮ ስለ ኮቪድ እናውቃለን። ግን ሪሊ ጥናት መጠናት የጀመረው አርኤንኤ ቴክኖሎጂ የሚባለው መጠናት የጀመረው ሌሎቹ የአስትራዘኔካ እና የጃንሰን ጃንሰን የቫክሲን አሰራር ከድሮ ጀምሮ የምናውቀው ቴክኖሎጂ ነው። ስለዚህ እርግጥ የአርኤንኤ ቴክኖሎጂ በተግባር ላይ ሲውል የመጀመሪያው ጊዜ ቢሆንም በጥናት ደረጃ ግን ሲጠና ከ20 አመት በላይ ሊሆን ይችላል። ይሄ በሚሊዮን 1-5 ሰው እንደዚህ አይነት ሳይድ ኢፌክት አመጣ ማለት እኔ ለምንድን የማያሳስበኝ ከፔኒሲሊን ጀምሮ መድኃኒቶች በሙሉ ብንወስድ ፔኒሲሊን አሁን ለምሳሌ ከ1930 ጀምሮ የምንጠቀምበት በአለርጂ ምክንያት ከመቶ ሺህ ሰው ከተወጋው ውስጥ አንድ ሰው ይሞታል። የታወቀ ነገር ነው። በሳይድ ኢፌክት ማለት ነው። ሃይፐር ሴንሲቲቪቲ ወይም አለርጂ ሪአክሽን እንለዋለን። በዛ ውስጥ ይሞታል። ግን ፔኒሲሊን ስንጠቀም ኦልሞስት 100 ዓመት ከ1930 ጀምሮ እስከ ዛሬ ድረስ ፔኒሲሊን አሁንም እያገለገለን ነው። እያወቅን ማለት ነው። እያንዳንዱ መድኃኒቶች ብንወስድ እንደዛ አይነት ሳይድ ኢፌክት ወይም
ጎንዮሽ ጉዳት ይኖራቸው ይችላል።
ይኖራቸዋል፣ የታወቀ ነገር ነው። ይሄ ሳይድ ኢፌክት አሁን በአስትራዘኔካ የሚያየ ነው እንደሆነ፣ በጃንሰን ጃንሰን የሚያየ ነው እንደሆነ ስታቲስቲክ እኮ ከሚሊዮን ውስጥ ከሚሊዮን ሰው ተወቅቶ አንድ ሰው በዛ ውስጥ ደግሞ የሚሞቱትን ደግሞ ስናይ ከዛም በጣም ያነሰ ሊሆን ይችላል። ሰው ኮቪድ ከያዘው ግን እንደምናውቀው ከ1 እስከ 2 በመቶ ኮቪድ የያዛቸው ሰዎች ይሞታሉ። ከዛ በኋላ ደግሞ ከዳኑ በኋላ እንኳን ከ20 እስከ 30 በመቶ የሚሆኑት ሰዎች በኮቪድ ምክንያት የሚመጣባቸው ችግር ረጅም ጊዜ ከሰውነታቸው በማይወጣ መንገድ ያሰቃያቸው ይኖራል። እና ከአንድ እስከ 3 በመቶ በሚሞትበት በሽታ አንድ በሚሊዮን የደም መርጋት የማይነጻጸሩ ነገሮች ስለሆኑ እኔ አያሳስበኝም። መከታተሉ ጥሩ ነው። እንደውም በጣም ደስ የሚለው ነገር ምንድነው? አሁን በዚህ ጊዜ ምን ያህል መንግስት በዚህ በመድኃኒቶች ሳይድ ኢፌክት ምን ያህል እንደሚከታተለው እንዴት አርጎ በሲሪየስነት እንደሚወስደው የሚያሳይ ነው። የሰውን የፐብሊኩን ጤንነት ለመጠበቅ መንግስት ምን ያህል እነዚህ ነገሮች እንደሚከታተል ነው የሚያሳየንና በዛ ኮንፈረንስ ሊሰጠን ይችላል። ምክንያቱም ኮቪድ እየገደለ ነው ሰው ወደንም ጠላንም ሰዎች ሁሉንም ኤጅ አገር ሳይለይ ካለር ሳይለይ ጥቁር ሳይለይ ነጭ ሳይለይ ቆመት ሳይለይ ሴት ሳይለይ ወንድ ዓለምን በሙሉ ሁሉ በሚያምስበት ጊዜ አንድ በሚሊዮን ውስጥ የሚቆጠር በዛውም ላይ ደግሞ ቶሎ ከተያዘ በሕክምና መስተካከል ለሚችል በዚህ ላይ ደግሞ የሚሞቱ ሰዎች ቁጥራቸው በጣም ባነሰበት ጊዜ ይሄንን እንደ እንትን አርጎ ክትባቱን ላለመውሰድ አይታየኝም። እንደ ጤና ባለሙያ ይሄ ምንም ለኔ ምክንያት ሊሆን አይችልም። ማወቁ ግን ኢምፖርታንት ነው። የዓለም መንግስታት በየሀገራቸው ሁሉም እንደሚከታተሉ በዚህ ሪፖርት ምክንያት እንት ዩሮፒያን ሀገሮች፣ አውስትራሊያ፣ አሜሪካ ሁሉ እየተከታተሉ እንደሆኑ ነው የሚያሳየውና ይሄ ትልቅ ነገር ነው። የበለጠ ፐብሊክ ኮንፊደንስ ሊሰጠን የሚገባ መሆን አለበት ባይነኝ ነው።
አብረታች ነው የተሰጠው ትኩረት ነው ያሉት የሚያግባባ ይመስለኛል። በነዘዘም ቁጥሮችን ስለሰጡን አድማጮች እነኚህን ጉዳዮች ከግምት ማስገባት እድል የሚያገኙ ይመስለኛል። ፕሮፌሰር ብስራት ሌላው ከዚህ ጋር ተያያዘ ጥያቄ ባነሳ እንዲህ ያለው ሁኔታ ሲፈጠር ወሳኝ የሆነ ቁርጠኛ እርምጃ በመንግስት በኩል መወሰዱ በተለይ በዩናይትድ ስቴትስ የተለየ ትኩረት አይተናል ክትትሉን ጨምሮ ሊደረጉ የሚችሉ እናልባትም ስለሚችሉ ነው ማለት እንችላለን። ምንም አይነት እንዲህ ያለ የተነከረ የጎንዮሽ ጉዳት ያላሳዩ ክትባቶችም ስላሉ በአንድ በኩል ላልተለመደው ሁኔታ የተሻለ ትኩረት እንዲሰጥም ለህዝብ ብቻ ሳይሆን ሐኪሞችም እንዲህ ያለ ምልክት ያላቸውን ሰዎች በተለየ ትኩረት እንዲከታተሉ በብዛት እየተከተበ ስለሆነ በተለይ በዩናይትድ ስቴትስ የተወሰደውን ነው ማነሳለሁት። በአንጻሩም ይሄን እርምጃ ከተወሰደ በኋላ የጄኤንጄ ክትባት ፈጥኖ ጥቅም ላይ የሚውልበት ሁኔታ ይፈጠራል የሚል ነገርም እየተነገረ ነው። እሱ ላይ ምን የሚሉት አለ?
ይገርማል። የዛሬ 15 ቀን እኔ የምሰራበት ቦታ ሃዋርድ ዩኒቨርሲቲ ሆስፒታል ውስጥ በአንድ ቀን ከ500 እስከ 1000 የጃንሰን ጃንሰን ቫክሲን እያዘጋጀን እየሰጠን ነበርና ያን ያህል በብዛት በየቦታው በየሆስፒታሉ በየፋርማሲው በተለያየ ቦታ የሚሰጥ ነበርና እንደውም በዚህ ሳምንት ውስጥ የመመለስ ድሉ ጥሩ ነው እንደውም ያሉ ፕሬዲክት እያደረጉ ነው። ለምንድን ነው ጃንሰን ጃንሰን በተለይ አሜሪካ ሀገር ውስጥ በጣም ኢምፖርታንት የሆነው? አንድ ዶዝ ነው የሚሰጠው ድጋሜ የለውም። ስለዚህ መምጣት የማይችሉ በትራንስፖርት ምክንያት በእድሜ ምክንያት ሰፖርት ሌላቸው ሆስፒታልና ክሊኒክ በቅርባቸው ለሌሉ ሰዎች እንደገና ተመልሳችሁ ሲባሉ መምጣት ስለማይችሉ የነዚህ ሰዎች እድል ምንድን ነው? ኮቪድ ቪዛቸው አንድ ሰው ከመቶ በሚሞትበት በሽታ አንድ ሰው በሚሊዮን የሚይዘው ይሻላል በሚል መልሰው ወደ ገበያ የመምጣቱ ቻንስ በጣም ሀይ ነው ብዬ ነው ገምተው እና በቅርቡ ሳን የሚወስኑ ይመስለኛል።
አሁን ፕሮፌሰር ብስራት በቃለ ምልልሳችን ወቅት ግምታቸውን እንደሰነዘሩትና ቀደም ብዬም በመግቢያዬ በኮቪድ-19 ዜና እንደጠቆምኩት ጃንሰን ኤንድ ጃንሰን ክትባት ተመልሷል፣ ጥቅም ላይ እንዲውልም ተወስኗል። ለማንኛውም አሁን ፕሮፌሰር ብስራት ወደ ጀመሩት ሙያዊ ትንታኔ እንመለስ።
እግረ መንገዳቸውንም ምናልባት ይህ ችግር ሊረዳ የሚችልበትን መንገድ የመፈለግ በር የከፈተ ይመስላል። በዛም መልኩ ተስፋ የሚያደርጉት ነገር አለ። ጥናቶች መቀጠላቸው አልቀረምና።
አዎ እንግዲህ ምንድን ነው መቼም በዋናው ሁልጊዜ በምንሰራው ነገር ደም ሲረጋ ደም የሚያቀጥን መድኃኒት ነው የምንሰጠው። ይሄ ግን እንደሱ አይደለም። ደም የሚያቀጥ ነው የበለጠ እንደውም ሰውየውን ይጎዳውና ሊገለው ይችላል። ሰው ለየት ያለ ሕክምና ነው ያለው። ቅድም እንደጠቀስኩት ሄፕሪን የሚባለው የድሮ መድኃኒት ደም የሚያቀጥ ነው መድኃኒት ራሱ ደምን ሊያረጋ ስለሚችል እሱን ለማከም የምንሰጣቸውን መድኃኒቶች ነው ለዚህም በቫክሲኑ ምክንያት የሚመጡትን በመስጠት ከዛ ደግሞ ኢሚኖግሎብሊን የሚባል መድኃኒት አለ። ሶ ህክምናው ኦሬዲ በተወሰኑ ሰዎች ላይ መስራት ጀምሯል ኢሮፕም ዝማገር። ስለዚህ ኦሬዲ መድኃኒቱ ያ በሽታ ድሮም የምናውቀው ነገር ስለነበረ ህክምናውም የምናውቀው ነገር ስለነበረ ወደዛ ቶሎ ህክምናውን ማምጣት አላስቸገረም። ሌላ አዲስ መድኃኒት ፈልጋ ለመሄድ አላስፈልገንም። ስለዚህ አሁን ዋናው ትልቁ ነገር የሚወጉ ሰዎች ህዝቡ ይሄንን እንዲያቀና አዌር እንዲሆን ክትባቱን ከተከተበ በኋላ በተለይ ሄደ መርጋት አብዛኞቹ ላይ አሁን የታየው ከ8 ቀን እስከ 13 ቀን በአማካይ 8ኛ ቀን አካባቢ ላይ ልክ በሳምንቱ ማለት ነው። በዛን ጊዜ ውስጥ ሁላችንም ቫክሲን ስንወጋ የመጀመሪያው 2 3 ቀን ያው እንታመማለን፣ ትኩሳት አለ፣ መስል ቁርጥማት ያመጣብናል፣ ራስ ምታትም ሊኖር ይችላል። ግን ይሄ ራስ ምታት 8 ቀን እስከ 15 ቀን ባለው ጊዜው ሳያቆም ለየት ባለ እንደዛ አይነት ራስ ምታት አጋጥሞን ማቅ ሆነ ወይም እንደዛ አይነት የሆድ ህመም አጋጥሞን ማቅ ሆነ እነዚህ አሁን ሜዲካል ኮሚኒቲ ማዌር ነው፣ ሰውም ማዌር ነው። ስለዚህ ቶሎ ህክምና የሚፈልጉበት ቦታ ስለዚህ አሁን ሞር ይሄ ነገር ወደ ፐብሊክ ላይ መውጣቱ በተለያየ ኒውስ ሚዲያ መውጣቱ ምንድነው ሰው ቶሎ እንደዛ አይነት ምልክቶች ሲኖሩ ቶሎ ሐኪም ጋር መሄድበትን ነገር እንዲፈጠር ያደርጋልና ካሁን በኋላ ያሉት ነገሮች አትሊስት የመሞት ነገር ላይኖር ይችላል። እና ይሄ ጥሩ ነገር ነው አሁን ኤክስፖዝድ መሆኑ ባይነኝ ነው።
መልካም ጠንካራውን ይልቁንም ደግሞ በዚህ በዩናይትድ ስቴትስ መሰል አገሮች ከዩናይትድ ስቴትስ የሚነጻጸር ሌላ ብዙ ሀገር ያለም አይመስለኝም ክትባቱ እንደ ልብ እየተሰጠ ያለበት የሚፈሩ የሚያመነቱትን ወደኋላ አትቅሩ። አሁን ሁሉም ሰው መውሰድ የሚችልበት ቦታ ጋር ተደርሷል። ቀደም ሲል በየደረጃው በግንባር ቀደም የተሰለፋችሁ የህክምና ባለሙያዎችን በእድሜያቸው የገፉና ተደራራቢ የህመም ሁኔታ ያላቸውን እየተባለ አሁን ለሁሉም ሰው ክፍት የሚሆንበት ቦታ ጋር እየተደረሰ ነው እና ምናው ክትባቱ ከሌለበት ዓለም ጋር ስናነጻጽር ጥያቄዎቹ መልካቸውን ይቀይራሉ። እስኪ ወደዛ ደግሞ ልሰዶ እንዲህ ያለው ክትባቶችን የመፍራት ወይም በክትባቶች ላይ ጥርጣሬ የማሳደር ሁኔታ የሚፈጠረውን አንድምታ ብንመለከት የጎንዮሽ ጉዳቶቹ ችግር ከማምጣታቸው በፊት አንዳንዴ ሰዎች በዘፈቀደ ስለ ክትባቶቹ መሰረት የሌላቸው ሐሳቦችን ይሰነዝራሉ። በአንጻሩ ደግሞ እንዲህ ያለው የጎንዮሽ ጉዳት ወይ የመጣው በደሃና በሀብታም ሀገሮች መካከል እኩል ስርጭት በሌለበት ክትባቱ በወጉ ባልተዳረሰበት ደሃ ሀገራት ምን ይሆናሉ እየተባለ ወረርሽኙ ይበልጥ እየተዛመተ ባለበት ሁኔታ ላይ ሆኖና እነቱን ከሐሰቱ ለይቶ የሚደረገውን ጨምሮ በግለሰቦችም በህክምና ባለስልጣናትም ሆነ በመንግስት ደረጃ ምን መደረግ ሊኖርበት ይገባል? ምንስ መረዳት ይጠይቅ ይሆን? ፕሮፌሰር ብስራት
ይሄ እንግዲህ ከባድ ነገር ነው። ሰው ክትባቱን ማይወስድበት ወይም ቫክሲን ሄሲተንስ የምንለው እዚህ ሀገር ማለት ክትባቱን የመውሰድ እድልም ያለው ላለመውሰድ ወደኋላ የሚልበት ምክንያቱ የክትባቱ ነገር አይደለም። እኔ የሚመስለኝ ዋናው የኮቪድ በሽታው አመጣጥ ላይ ይመስለኛል። በጣም የተለያየ ሀሳቦች አሉ። ኮቪድ እንዴት መጣ? በምን ምክንያት መጣ? ሰዎች ናቸው የፈጠሩት? ሰው ለመጨረስ ያደረጉት ነገር ነው? ሰውን ኮንትሮል ለማድረግ? መጀመሪያውኑ የኮቪድ በሽታ አመጣጥ ላይ የተአስተሳሰባችን የተዛባ ሀሳብ ይዘን ከተነሳን ክትባቱን ላለመከተብ ነው ብዙ ሰው የሚሞክረው። ሌላው ያው እኛ እዚህ አሜሪካ ሀገር አብዛኛው የፖለቲሳይዝድ ስለሆነ ከፖለቲካ ጋር ተገናኝቶ ሌላ ትርጉም እየተሰጠው ነው። ብዙ ቦታ ግን በሽታውን እንደ በሽታ አለመቁጠር፣ በሽታው የመጣበትን ምክንያት በተለያየ መንገድ ሰዎች እየተረጎሙት ይመስለኛል እንጂ አንድ ጊዜ በሽታ መሆኑን ካወቁ አሁን ኢትዮጵያ ውስጥ ብዙ ዘመዶች ጋር ስደውል አዲስ አበባ ውስጥ በተለይ ያልገባበት ቤት የለም። በቃ በየመንደሩ ሁሉ ኮቪድ ይዞት ዛሬ ኮቪድ መሆኑንም ቴስት ለመደረግ የተከፈለ ስለሆነ ሰው አቅም ከሌለው ሄዶ ከፍሎ ቴስት መደረግ ስለማይችል ኮቪድ ይሁን አይሁን አይታወቅም፣ ግን ከፍተኛ ኃይለኛ ጉንፋን የተባለ ያልገባበት ቤት የለም። ሰው አሁን የፈራው መንግስት ባወጣው ህግ ፍራቻ ሳይሆን በራስ በኢንዲቪጁዋል ደረጃ በየቤቱ በየጎረቤቱ በሚያቀው በጓደኛው በዘመዱ ስለገባ ይመስለኛል። እና ይሄ ሰው መታመሙ ሳይሆን ጥሩ ነገሩ፣ ግን ሰው እንደ ይሄ ነገር እውነት እኮ በሽታ ነው እና የእውነት በሽተኛነቱ ሰው በተቀበለ ቁጥር መፍትሄ መፈለግ ይሄዳል። አይደለም እንደ ሰው አንድ ሰው እኔ አልኮሊክ ነኝ ሲል ነው መድኃኒት ፍለጋ የሚሄደው። በሽታውን ካላወቀ መድኃኒት ፍለጋ እንደማይሄደው ሁሉ ኮቪድን በበሽታነቱ ሰው ካወቀ ህክምና ፍለጋ ቫክሲን ፍለጋ መሄዱ ማይቀር ነገር ነው እና ያ ይመስለኛል ዋናው ችግር ያለው አትስታን
ፕሮፌሰር በስራት ቀደም ያነሱት ላይ አገሮች በተወሰነ እድሜ ክልል ከ60 በታች ላለው ለአለምስጠት የወሰኑትን ይሃል በደንብም ያላገኙ አገሮች ሳይቀሩ የአፍሪካ አገሮች ሳይቀር ወደ ሩሲያና ወደ ቻይና ፊታቸውን ማቅናታቸውን ዘገባዎች አመልክተዋል። ለምሳሌ ከአውሮፓ ዴንማርክ ጨርሶ ላለመጠቀም ይሄ በአብዛኛው እንግዲህ የምናወራው ከጄንጄም ልክ አስትራዜኔካ ከተባትን በተመለከተ ነው። ዴንማርክ ጨርሶ ላለመጠቀም ወሰኗን ይፋ አድርጋለች። አንዳንድ አገሮችም እንዲሁ ጥርጣሪያቸው ከፍ ብሏል። ቀድም የገለጿቸው ደግሞ በተወሰደ እድሜ ክልልስ ብቻ ለጥቅም እንዲውል አድርገዋል። ይሄንኑ ተከትሎ በግለሰቦችም ያልተለመደ ሁኔታ እየታየ ነው። ትንሽ የሚያነጋግር የሚያሳስብ ችግር ላይም በተለየ ቀለል ያለ ስሜት እንድንነጋገር የሚጋብዝ ጥያቄ ነው። የሚከተለው የጎንዮሽ ጉዳት ያልተለመደና አደገኛ የሆነውን ይላል። ሌላ ያልተለመደ ነገርም ከስቷል። ለምሳሌ ያህል በጀርመን የተደረገውን ተመልክተናል። ጀርመናውያን የሩሲያን ስፑትኒክ ቪ የተባለውን ክትባት ለመውሰድ ስምያሜ ሰጥተውታል። የክትባቱ ቱሪዝም የሚል ቱሪዝም የሚመስል ነገር አገሬ መጎብኘትም ጭምር የተካተተበት ነገር ግን ባልተለመደ መልኩ ምዕራባውያን አገሮች ሩሲያ ውስጥ የተሰራ ክትባት ለመቀበል የሄዱበት ሁኔታ ተዘግቧል። የመመልከት እድልም ከነበረው ስለ ክትባቱም የሚሉት ካለ መጀመሪያ እየተሰራ በነበረበት ጊዜ የተወሰነ ነገር ተነጋግረናል።
እንግዲህ ምንድነው ለተህ ነው ልክ ነው ሰዎች ራሻ በተለይ ከጀርመን ሀገር እንደዚህ እየሄዱ ለመከተብ ጥረት እያደረጉ እንደሆነ አንዳንድ ሪፖርቶች ወጥተዋል። ችግሩ ምንድነው? ሪፖርቱን አይቼዋለሁ። የነሱ አናሊሲስ ኮምፕሬሲቭ አናሊሲስ አርገን እስካሁን ይሄን ቫክሲን የወሰዱትን ሰዎች በሙሉ አጥንተን ሪቪው አርገን ይሄንን የደም መርጋት አያመጣም ብለው የራሽያ ጋቨርንመንት በተለይ ከቫክሲኑ ጋር የሚሰሩ ሰዎች ሪፖርት አውጥተዋል። ኦፊሻሊም መግለጫ አውጥተዋል። እንደውም አንዳንዶቹ ሳይንቲስቶች የኛ ቫክሲን ይሄንን የደም መርጋት ሊያመጣ ያልቻለው የተጠቀምንበት ቴክኖሎጂ ፒዩሪፊኬሽን ቴክኖሎጂው ለየት ያለ ስለሆነ እንደውም ለሌሎቹ ለና አስትራዘኔካ ለና ጃንሰን ጃንሰን የኛን ቴክኖሎጂ ሼር ለማድረግ ፈቃደኞች ነን ብለው አመብያለው። ግን ችግሩ ምንድነው? መጀመሪያውኑ ነገር ስፑትኒክ 5 የሚለው ሲወጣ እንዴት ወጣ? ስንት ሰው ኢንቮልቭ አረገ? ዲቴል የሆነ ጥናቱን አናቀም። እንዴት እኔ ፐርሰናሊ ላገኛል ቻልኩም? ዲቴሉን የሆነ ኢንፎርሜሽን ስለሌለኝ ያሉትን ከመቀበል በስተቀር በሳይንስ ደረጃ ተመራምረን ዳታውን አይተን የራሳችን ኮንክሉዥን ለመውሰድ ያስቸጋሪ ቦታ ላይ ያለ ነው።
ለምን ይሆን እንደዚህ ግልጽነት የማይታይበት? የሌሎቹ ኩባንያዎች የሳይንስ ሰዎች እንድትመለከቱት የማድረግ እድሉን በሚከፍቱበት እንዲሁ ከስርዓታቸው ጋር የተገናኘ በሌሎች ነገሮች እንደሚባለው ነው ሳይንሱንም በተመለከተ ግልጽ የማድረግ ፍቃደኝነቱ ያልኖረው?
ራሽያም ውስጥም ቻይና ዌል ኖን ዓለም ላይ ታወቁ ሳይንቲስቶች እንዳሉ ይታወቃል። እና እነዚህን አይነት ክትባት ሲያወጡ ወይም የተለያዩ መድኃኒቶች የሚያወጡበት ጊዜ ከማንም የማይተናነሱ ሳይንቲስቶች እንዳሉ ነው የምናውቀው። ግን ያን ኢንፎርሜሽን ካላወጡና እንደ ሌሎቹ ሀገሮችን ዩሮፕ ወይም አሜሪካ ሀገር እንደሚሰሩት ጥናቶች በግልጽ ካላወጡልን በስተቀር ኖም አይደለም ይሰራልም አይሰራምም ለማለት ውሳኔ ለመወሰን አስቸጋሪ ነው። ለምሳሌ ኤፍዲኤ አንድ መድኃኒት አፕሩቭ ከመደረጉ በፊት ኤክስፐርት ፓናሎች ተጠርቶ ያ ሁሉ ዴታ ቀርቦ ያንዳንዱ ዴታ አናላይዝ ተደርጎ ፐብሊሽ ተደርጎ ፓኬጅ ኢንሰርት የሚባል አለ አብሮ ከመድኃኒቱ ጋር የሚመጣ የነበሩትን ሰዎች የእድሜያቸው ምን አይነት ሰዎች ናቸው እዚህ ጥናት ውስጥ የተካተቱት ምን አይነት ተጓዳይ ጉዳት ነበሩ ምን ያህሉ ተረፉ ምን ያህሉ ዳኑ ምን ያህሉ የሆነ በሙሉ ኢንፎርሜሽን ስላለ ማንም ዓለም በሙሉ ያንን አይቶ በዛ ፊልድ በዛ ኤሪያ ኤክስፐርት የሆነ ሰው ማወቅ ይችላል። ይሄ ነገር የለም እንደዚህ ግልጽ ባለ መንገድ ስላልሆነ የነሱ ያሉትን ዝም ብሎ ከመስማት በስተቀር ነው አይደለም ለማለት አስቸጋሪ ነው።
አዳጋች ያደርገዋል። ፕሮፌሰር በስራት በጥያቄ ደረጃ የሚነሱ ሙሉ በሙሉ ያልተቋጩ ነገሮችን ራሳቸውን የሚለወጡ የቫይረስ ዝርያዎች ወይም ቫይረሱ ራሱን እየለወጠ የሚያመጣውን ፈተና ጨምሮ አሁን ካሉት ሁኔታዎች ጋር ብናዛመድ በአንድ መልኩ ወረርሽኝ ፈጥኖ በቁጥጥር ስር ካልዋለ ራሱን የመለወጡ እድል በሰፋ ቁጥርና ከነዛም ውስጥ አደገኛ የሆኑት የመብዛታቸው ሁኔታ ካሁን ቀደም በለንደንና በደቡብ አፍሪካ የተገኙት ዛሬ በዚህ በዩናይትድ ስቴትስም እየተሰራጩ ናቸው የሚባሉት መሰል ዝርያዎች የደቀኑትን ፈተና እናያለንና ከፍተኛ ጉዳት ማስከተል የበሽታው ጥናትና የመዛመት ፍጥነታቸው ከፍተኛ መሆን ተደጋግሞ ይነገራል። በአንጻሩ ደግሞ ዛሬ በዩናይትድ ስቴትስ የተዘገበው 17,000 ሰው የተጋለጠበት ሁኔታ ተነግሯል። ክትባት እየተሰጠም ራሱ ማለት ነው። ክትባቱ ላይ ቀደም ብለን የተነጋገርንበት ያጠላው ስጋት ቁጥብነትን የሚፈጥር ከሆነ እነኚህ ነገሮች ምን ሁኔታ ይከስቱ ይሆን? ይሄ የቫይረሱ ራሱን የመለወጥ ሁኔታ ይበልጥ አሳሳቢ ይሆን ወይ? አሁን ከመያቸው ሁኔታዎች አንጻር
እንግዲህ ያው ካበፊትም ትንሽ ነጋግረናል። ቫይረሶች ራሳቸውን በየቀኑ ነው የሚቀየሩት። ምንም አደረግንም አላደረግንም ይሄ የቫይረሶች ተፈጥሯዊ አሰራር ነው። አንድ ልጅ ሲወለድ እናት አባቱን ቢመስልም ደግሞ ለየት ብሎ እንደሚወለድ ቫይረሶች በጊዜ ብዛት ተራቦ ጊዜ የሚፈጠሩት አዳዲሶቹ ቫይረሶች ለየት እያሉ ነው የሚወጡት። ሌላው ምንድነው ተፈጥሮ ያደረገላቸው ነገር አዳዲሶቹ በሚወጡበት ጊዜ ሚጎዳ የመሰላቸውን አይነት ሁኔታ ለመከላከል ራሳቸውን እያዘጋጁ ነው የሚፈጠሩት። ስለዚህ እየጠነከሩ በሄዱ ቁጥር አዳዲስ ቫይረሶች በተስፋፉ ቁጥር ጠንከር ያሉ አሁን ያለውን የሚጎዳቸውን ነገር መከላከል በሚያስችል መንገድ ነው የሚከላከሉት። ስለዚህ እስካሁን ብዙ ሺህ እኮ ነው ብዙ ሺህ የራሳቸውን ለውጠው የወጡ ኮቪድ ቫይረሶች ተገኝተዋል። የሚያሳስበን ምንድን ነው በፊትም ጠቅሼው እንደሆነ እነዚህ መድኃኒቶች አሁን ያሉት መድኃኒቶች ቫክሲኖቹ ጃንሰን ጃንሰን ሆነ ፋይዘርም ሆነ ሞደርና ታርጌት የሚያደርጉት የቫይረሱ ላይ ያለው ስፓይክ ፕሮቲን የሚባል አንድ ቦታ አለ እዛ ሴሎቹ ላይ ቫይረሶቹ ላይ። ሌላውን አካባቢ እየቀየሩ ቢወጡ የክትባቱን ኃይል አይቀንሱም። ግን ክትባቱ የሚሰራበትን ያ ስፓይክ ፕሮቲን የተባለውን ቦታ ከቀየሩት ግን ክትባቱ ሲመጣ ያን የሚሰራበት ቦታ ስለማያገኝ ቫይረሱን ሳይገለው ቫይረሱ እድል እያገኘ መሳፋት ችሎታ አለው። እንግዲህ እሱን መቀየር የቻሉት እስካሁን ያው 3 ናቸው 4 የምናቃቸው ናቸው። ሳውዝ አፍሪካ ያለው ሌላው የዩኬ ነው የእንግሊዝ ሀገሩ አንዱ ደግሞ የሳውዝ አፍሪካ ናቸው። 3 ናቸው 4 ናቸው እስካሁን እንጂ ከሺዎች በላይ ቫይረሶች ተቀያይረው ወጣ። እንግዲህ አላማው ምንድን ነው? አሁን እኔ ቤት 4 ሰው አለን። 3ታችን ከተከተብን አንደኛው ልጃችን ባይከተብ በሽታውን ይዞ ቢመጣ እኛ 3ታችን ስለተከተብን ወደኛ ማስተላለፍ ስለማይችል ወይ ራሱ ያሳምመዋል በራሱ ላይ ያልቃል ማለት ነው ወደ ሌላ ሳይተላለፍ። ይሄ ነው አላማው። እንግዲህ ብዙ ሰው ከተከተበ ቫይረሱ ካንዱ ወደ አንዱ ሰው የሚሄድ አቅሙ እየቀነሰ በመጣ ቁጥር መጨረሻ ላይ ያልቃል። በቃ ቫይረሱ የሚሄድበት የሚተላለፍበት ሰው ስለማያገኝ ኢቨንቹአሊ ያልቃል ማለት ነው። አንድ እሱ ነው። ሁለተኛ ማንሳት የምፈልገው እነዚህ ክትባቶች 95% ሆነ ማለት 100% ነው ማለት አይደለም። ማለት ለምሳሌ የሞደርና እና የፋይዘር 30,000 ሰው ነው ያጠኑት። 15,000 ክትባት ያልወሰደ 15,000 ክትባት ያልወሰደ 15,000 ክትባት ያልወሰደው 95 ሰው ቫይረሱ ሲይዘውና ኮቪድ ሲይዛቸው እነዛ ከተከተቡት ግን 5 ሰው ብቻ ነው ያዛቸው። አንደኛ ከ95 ወደ 5 ስለወረደ 95-90% ኢፌክቲቭ ነው ብለን እንላለን ማለት ነው። ሁለተኛ ነገር እነዛ ያዛቸው ሰዎች 5ም ቢሆኑ በሽታ ሳይጠናባቸው በቀላሉ ብዙ በሽታ ሳያጎዳቸው ድነዋል ማለት ነው። እንግዲህ የሚያሳየው ምንድነው አንድ ሰው ተከተበ ማለት 95% ጊዜ የመያዝ እድሉ የለም ማለት ነው እንጂ 100% አይደለም። ሰው ተከትቦ ቢይዘው አይደንቀኝም። ለምን? ማንም ክትባት እስካሁን 100% እርግጠኛ የሆነ ነገር አይደለም። ግን 100 ሰው ተወቅቶ ከዛ ውስጥ 5 ሰው ያዘው ማለት 95ቱ ከሚይዘው ይልቅ 5 ብቻ በመሆኑ 90 ሰው ስላዳነ ያ ነው የኛ ትልቁ ተስፋችን ማለት ነው። በተጨማሪ ደግሞ ልውጥ ይሆኑ በሄዱ ቁጥር ሌላው ምንድነው ሪሰርቹም እየቀጠለ ነው። አሁን ሁለት ወደ ማርኬት እየቀረቡ ያሉት በክትባት ፋንታ በአፍንጫ የሚሰጡ ክትባቶች እየተሰሩ ነው። 2 ነው 3 ካምፓኒ እየሰራ ነው። ክሪያቱም ራሱ ቫይረሱ የሚገባው በአፍንጫ በኩል ስለሆነ በአፍንጫ በኩል እንዴት ነው የአፍንጫ ድርቀት ሲይዘን ስፕሬይ እንደምንጠቀመው ስፕሬይ በማድረግ ክትባት መስጠት የሚቻልበት ቦታ ሊደርስ ነው። እሱ ደግሞ በግል ማንም ሰው ቤቱ ለቤተሰቡ ልጆቹ ማድረግ የሚችልበት ቦታ እየደረሰ ነው። ሁለተኛ ደግሞ ፓች የሚለጠፍ ቆዳችን ላይ የሚለጠፍ ግን ክትባት ያለው ውስጥ ሆኖ ቫይረሶቹም ራሳቸውን ለማዳን ጥረት ባደረጉና በተቀያየሩ ቁጥር የሰው ልጅም ደግሞ በእነሱ ላለመጠቃት የራሱን ጥረት ደግሞ እያካሄደ ነው ማለት ነው።
ሌላው ተስፋ እንግዲህ የክትባቶች መዳረስ የፈጠረውን አሳሳቢነት ክትባቶቹ በሶስተኛው ዓለም ሀገሮች መሰራት የሚችሉበትን ፍቃድ ከዋንኞቹ ሰሪዎች የማግኘት ጥረቱ ከዚህ ቀደም አንዳንድ የኤችአይቪ መድኃኒቶች ላይ እንደተደረገው በሶስት መልኩ የሚያዩት ለውጥ አለ ተስፋ የሰጠ ሁኔታ ይኖር ይሆን?
እንግዲህ አሁን ያለው ብቻም ማንም ሰው መጀመሪያ ራሱ እንደሚያደነው ከዛ ቤተሰቡ እንደሚያደነው እንደዛ ያለ ነውና አሁን እነዚህ ሰለጠኑ ሀገሮች በርግጥ ምንም ጥያቄ የለውም የራሳቸውን ህዝብ መጀመሪያ ማዳን አለባቸው። ይሄ የታወቀ ነገር ነው። የራሳቸውን ህዝብ አዳኑ ማለት ደግሞ ሌላው ዓለም ሁሉ ሲሰቃይ እነሱን አይነካ ማለት አይደለም። ይሄ በአለም ላይ የመጣ ነገር ስለሆነ ስለዚህ አሁን ያለው ለምሳሌ ወደ 115 ሀገሮች አስትራዜኔካ እየተሰጠ ነው እና አንዱ ትልቁ ነገር የአስትራዜኔካ አድቫንቴጁ ካሁን በፊት እንደተነጋገር ነው አንደኛ ርካሽ ነው $3 ነው አትሊስት መጀመሪያ እንደወጣ ጊዜ ሌሎቹ $40 and $50 በአሜሪካ ዶላር በሚሸጡበት ጊዜ $3 መሆኑ ሁለተኛ ነገር የታወቁ ቫክሲን የሚሰሩ ካምፓኒዎች በተለይ ኤዥያ ህንድ ሀገር ማምረት ስለቻሉ ዓለምን ሰፕላይ ማድረግ የሚችሉበት ቦታ መድረሳቸው እነዚህም የሰለጠኑ ሀገሮች የሀገራቸውን ህዝብ ካደረሱ በኋላ የሚቀጥለው ሌላውን ዓለም ማዳረስ ስለሆነ አሁንም እየረዱ ነው። ሌላው ዓለምም ኢትዮጵያም ገብቶ አስትራዜኔካ የሚጠቀሙ ያው በWHO በኩል እነዚህ የሰለጠኑ ሀገሮች ዶኔት የሚያደርጉት ገንዘብ ነው እና ይሄ የዓለም ጉዳይ ነው። ይሄ ሁላችንም የኔን ሀገር አድኜ ሌላው ሀገር ግዳይ ሰጠኝ የምንለው ነገር አይደለም። እንደ ኮቪድ ዓለምን በሙሉ ያስተባበረ በሽታ ያለ አይመስለኝም እንዲህ በቅርብ በመናቀው እና ኤፈርቱ ሁሉን ጋር መድረስ አለበት። ኢትዮጵያም አሁን ከ60 ዓመት በላይ ነው። እነዚህ በጣም ብዙ ሰዎች እየተወጉ ነው። ጤና ባለሙያዎች እየተወጉ ነው እና ጥሩ ኒውስ እያዳመጥን ነው።
መልካም። ከፈተናው ባሻገር ተስፋ የሚሰጠውንም ነገር ነው የፈነጠቁት። በመልካምነቱ ሊታይ የሚችል ትብብር በዓለም ደረጃ ታይቷል። ለሌሎች ነገሮችም ዓለም ሊተባበር ይገባዋል የሚለውን የወደፊት ጊዜ የሚመለከት ተስፋ አንዳንድ ምሁራን እየገለጡ ነው። ፕሮፌሰር ብስራት የኮቪድ-19 ጉዳይ ጨርሶ አሳሳቢነት ውስጥ ይቀንስ ድረስ የሚያነጋግሩ ርዕሶች አይጠፉምና መልሰን እንጋብዞታለን። ለተለመደው ሙያዊ ትብብሮ ደብልጋሚ አመሰግናለሁ። በሌላ ርዕስ ከምንገናኝ እግዚአብሔር ይስጥልኝ። ደህና ይሁኑ።
አሜን። እሺ፣ እኔም አመሰግናለሁ በጣም።